ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ግንቦት 11 2016 ዓ.ም ዝግጅታችን ጀመረ።
የአዲስ አበባ ፖሊስ የፈጠራ ታሪኮችን እውነተኛ በማስመሰል ማህበረሰቡን ሲያስቱ ነበሩ ያላቸውን ዩቲዩበሮች በቁጥጥር ስር መዋሉን እንደሚቀጥል አስታውቀዋል።
አንዳንድ ጊዜ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው ያደጉት ብለን እስከመጠየቅ እንድንደርስ ያደረጉ አጸያፊ የሆኑ የፈጠራ ታሪኮችን ነበረ ሲያሰራጩ የከረሙት እና ከዚህ በኋላ ይሄ አይነት አካሄድ ብዙ የሚያዋጣ አይደለም፣ በዚህ አይነት መልኩ ማህበረሰባችን ለተለያዩ ማህበራዊና ስነልቦናዊ ጉዳቶች እንዲዳረግም አንፈቅድም ወንጀል ነው። ስለዚህ ከዛ አንጻር የምንጠይቅበትን አግባብ አጠናክረን የምንቀጥል መሆኑን ሌሎች ያልተያዙትን ጭምር እንዲገነዘብ እንፈልጋለን።
የሰማችኋቸው የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ የሆኑትን ምክትል ኮማንደር ማርቆስ ታደሰን ነው። በዩቲዩብ እና በሌሎች ማህበራዊ ሚዲያ ሐሰተኛ መረጃ በሚያሰራጩ ግለሰቦች ዙሪያ እየተወሰደ ባለው እርምጃ ላይ ሰፋ ያለ ዘገባ ይኖረናል።
ቤት መልቀቅ ነበረብኝ፣ ምክንያቱም ቲክቶክ ላይ እስከ ቤቴ ቁጥር ድረስ አድራሻዬን ፖስት አደረጉብኝ። ዛቻው እና ማስፈራሪያው ሪል ሆነ። ምክንያቱም የኖር የነበረው የጋራ መኖሪያ ቤት ኮንዶሚኒየም ውስጥ ነው። ያ ደግሞ ኬት ነው ጥቃት ሊመጣ ችለው በጣም ከባድ ነው።
አሁን ደግሞ የሰማችኋት ቤተልሔም አካለ ወርቅ ትባላለች። በቴክኖሎጂ አማካኝነት ስለሚፈጸሙ ጾታን መሰረት ያደረጉ ጥቃቶችን ዘገባ አለን።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ግንቦት 11 2016 ዓ.ም የመስታው ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው እኔ ስመኝሽ የቆየና
ደረጀ ደስታንን። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን በማህበራዊ ሚዲያው አማካኝነት በማህበረሰቡ ላይ የሚደርሱ ተግዳሮቶችን የሚዳስሱ የተለያዩ ዘገባዎች ይኖሩናል። ዘና የሚያደርጓችሁ ሙዚቃዎችን ማሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የዩናይትድ ስቴትስ መከላከያ ሚኒስትርና የኒጀር መከላከያ የጋራ መግለጫ ወጡ። ከዩናይትድ ስቴትስ መከላከያ ሚኒስቴር ተወካዮችና ከኒጀር ሪፐብሊክ ብሔራዊ መከላከያ የተወጣጡት ተወካዮች ከረቡዕ ግንቦት 7 2016 እስከ ዛሬ እሁድ ግንቦት 11 2016 ዓ.ም ድረስ በኒጀር ሪፐብሊክ ኒሜ የጋራ ስምምነት ኮሚሽን አካል በመሆን በመገናኘት የተወያዩ ሲሆን የዩናይትድ ስቴትስ ሰራዊትን ከኒጀር ሪፐብሊክ ስርዓት ባለውና በአስተማማኝ መንገድ የሚወጣበትን መንገድ በማስተባበር ዙሪያ ተወያይተዋል። መግለጫው በሰራዊቱ መካከል የተደረገው ውይይት በሁለቱ ወገኖች መካከል ፍጹም ግልጽነትና ፍጹም የሆነ መከባበር በተሞላበት ሁኔታ ነበር የተካሄደው ሲል አስታውቋል። ከዩናይትድ ስቴትስ በኩል የመከላከያ ሚኒስትሩ ልዑካን የተመራው በልዩ ተልእኮችና የዝቅተኛ ግጭት ረዳት የመከላከያ ሚኒስትር የሆኑት ክሪስቶፈር ማየር እንዲሁም የኃላፊዎች የጋራ አለቃና የጋራ ኃይል ልማት ዲሬክተር ሌተናል ጀነራል ዳግቪን አንደርሰን ሲሆን በኒጀር በኩል በብሔራዊ መከላከያ ሚኒስትር የልዑካን ቡድኑ በሰራዊቱ ዋና አዛዥ ኮሎኔል ሜጀር ማማኔ ሲኒ ኪያዎ በድርድሩ ላይ ተሳትፈዋል። በሁለቱ አካላት መካከል በተደረገ ውይይት ሁለቱ ኃይሎች የዩናይትድ ስቴትስ የጦር ሰራዊት ቀድሞ ስምምነት ላይ በተደረሰው መሰረት እስከ መጪው የጎርጎሮሳውያኑ መስከረም 15 2024 ከኒጀር ለቀው የሚወጡበትን ሁኔታ በተመለከተ ስምምነት ላይ ደርሰዋል። ሁለቱም ልዑካን የአሜሪካ ኃይሎች ከኒጀር ለቀው በሚወጡበት ወቅት የጥበቃና የደህንነት ዋስትናቸው እንደሚጠበቅ አረጋግጠዋል። በተጨማሪም ልዑካን ቡድኑ ወደ አሜሪካ የሚገቡበትና የሚወጡበትን ሂደት የሚያመቻች አሰራርን መዘርጋታቸውም በመግለጫው የሰፈረ ሲሆን ይህም ለወታደራዊ በረራዎችና ከመጠን በላይ የጫኑ በረራዎች እንዲሁም የአየር ማረፊያ ፈቃድን ጨምሮ ያካተተ ስምምነት መሆኑንም ገልጸዋል። የዩናይትድ ስቴትስ የመከላከያ ሚኒስቴርና የናይጄሪያ ብሔራዊ መከላከያ ሚኒስቴር የናይጄሪያና የአሜሪካ ኃይል በጥምረት መስዋዕትነት የከፈሉለትን ሽብርተኝነትን የመዋጋት ተልእኮ በማስታወስ የናይጄሪያ የጦር ኃይሎችን ለመገንባት ለተደረገው ጥረት እርስ በርስ ይመሰጋገናሉ ሲል መግለጫው ጨምሮም አስታውቋል። ሁለቱ አካላት በጋራ ጥም ጉዳዮች ላይ ያላቸውን ትብብርም አጠናክረው እንደሚቀጥሉ አስታውቋል። የአሜሪካ ኃይሎች ከኒጀር መውጣታቸው የዩናይትድ ስቴትስ ናይጀርን የልማት ግንኙነት ቀጣይነት ላይ ተጽዕኖ እንደማያመጣም መግለጫው አክሎ ገልጿል። ዩናይትድ ስቴትስና ኒጀር የሁለትዮሽ ግንኙነታቸውን ወደፊት ዕጣ ፈንታ በተመለከተም ውሳኔ ላይ ለመድረስ ቀጣይነት ያለው ዲፕሎማሲያዊ ውይይቶች ለማድረግ ቁርጠኛ መሆናቸውም የጋራው መግለጫው አስታውቋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። አንድ የጋዛ ሆስፒታል በኑሰሪያት እስራኤል በፈጸመችው ጥቃት 20 ሰዎች ሞቱ ሲል አስታወቀ። አንድ የጋዛ ሆስፒታል ዛሬ እሁድ እንዳስታወቀው በፍልስጤም ግዛት መሃል በሚገኘው የስደተኞች መጠለያ በሆነ መኖሪያ ቤት ላይ ባነጣጠረ የእስራኤል የአየር ጥቃት በትንሹ 20 ሰዎች መሞታቸውን ገልጿል። በማዕከላዊ ጋዛ ውስጥ በአል ኑሴራት የስደተኞች መጠለያ ካምፕ ውስጥ በሚገኘው ሐሰን የተሰኙ ግለሰብ ንብረት ላይ የእስራኤል የአየር ኃይል ጥቃት ካደረሰ በኋላ 20 ሰዎች ለሞት ሲዳረጉ በርካቶች ቆስሏል ሲል የአል አቅሳ ሰማዕታት ሆስፒታል በመግለጫው ተናግሯል። የአይን እማኞቹ ጥቃቱ የደረሰው በሀገሪቱ የሰዓት አቆጣጠር ከሌሊቱ 9 ሰዓት መሆኑን የገለጹ ሲሆን የእስራኤል ሰራዊት ሪፖርቱን በማጣራት ላይ እንደሚገኝም አስታውቋል። የአይን እማኞቹ አክለው በራፋ ሌሎች በርካታ ቤቶች በሌሊት በተደረጉ የአየር ድብደባዎች ኢላማ መደረጋቸውን የገለጹ ሲሆን በተወሰኑ ስፍራዎች ላይ የአየር ድብደባና የመድፍ ድብደባዎች መፈጸማቸውንም አስታውቀዋል። የእስራኤል ጦር ከጥቃቱ ቀደም ብሎ በነበረው ቀን በጋዛ ተጨማሪ 2 ወታደሮች ተገድለዋል ብሏል። በጎርጎሮሳውያኑ ጥቅምት 27 2023 የእስራኤል ጦር የእግረኛ ወታደር ጥቃት ከጀመረበት ጊዜ አንስቶ እስካሁን ድረስ በጋዛ ወታደራዊ ዘመቻ 282 ወታደሮች መሞታቸውን አስታውቋል። በመጨረሻም ሩሲያ 60 የዩክሬን ድሮኖችን ጥያለው አለች። የሩሲያ ባለስልጣናት ዩክሬን በሩሲያ ይዞታ ስር የምትገኘው ክሬሚያ ደቡባዊ ስፍራ በሚገኝ አንድ የነዳጅ ማጣሪያ ፋብሪካ ላይ በወሰደችውና ከ60 በላይ ሰው አልባ አውሮፕላኖች በተጠቀመችበት ከባድ በሚባል ወታደራዊ ተልእኮ ምክንያት የነዳጅ ማጣሪያው ስራውን ለማቆም መገደዱን ዛሬ ጠዋት አስታውቋል። የሩሲያ የአየር መቃወሚያዎች በክሬሚያ 9 አሜሪካ ሰራሽ ATACMA ሚሳይሎች 57 ሰው አልባ አውሮፕላኖች ጋር እንዲሁም በሩሲያ ክሮስኖዳር ክልልና በቤልግሮድ ክልል ላይ ደግሞ 3 ሰው አልባ አውሮፕላኖች መምታታቸውን የሩሲያ መከላከያ ሚኒስቴር አክሎ አስታውቋል። በተያያዘ የስላቪኒያስክ የነዳጅ ማጣሪያ ፋብሪካ በ6 ድሮኖች መመታቱን የአካባቢው ባለስልጣናት አረጋግጠዋል። በጉዳዩ ላይ እስካሁን ድረስ ከኪየቭ ምንም አስተያየት አልተሰማም። ፕሬዚዳንት ቭላድሚር ፑቲን ዩክሬን የምዕራባውያንን የጦር መሳሪያ መጠቀሟን የምትቀጥል ከሆነ ከእንግዲህ ወዲህ ሩሲያ ከመሰል ጥቃቶች ራሷን ለመከላከል እስካሁን ድረስ ጦርነቱ እንዳይባባስ እያከበረች ካለው የጥንቃቄ መስመር ልታልፍ ትችላለች ያሉ ሲሆን ይህም በሩሲያና በምዕራቡ መካከል ሰፊ ጦርነት ሊፈጥር ይችላል ሲሉ አስጠንቅቀዋል። አድማጮች፣ ለምሽቱ ያዝናቸው ዜናዎች እኚህ ነበሩ። ከቀሪ መሰናዶዎች ጋር ታምሹ ዘንድ እንጋብዛለን። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ግንቦት 11 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ዝግጅታችንን እንደተለመደው በሙዚቃ ነው የምንጀምረው። ለዛሬ ለአድማጮቻችን ያዘጋጀናቸው ዘመን የማይሽራቸው የሚባሉትን ተወዳጅ ሙዚቃዎች ነው።
ልክ ነው። ዛሬ በየፕሮግራሞቻችን ጣልቃ በመናሰማቸው ሙዚቃዎች አድማጮቻችንን በትዝታ ወደ ኋላ እንወስዳቸዋለን። ከማን እንጀምር ታዲያ ስምኝሽ?
ከኤፍሬም ታምሩ ተወዳጅ ሙዚቃዎች መካከል አንዱ በሆነው እንደ ገብሱ ዛላ እንጀምራለን።
እንደ ገብሱ ዛላ ይነደ Mallaw sawna twa yinyala moda tanta Ay me kokom kubir yinyala Yinda sesti wata Nas tola yinyala yinyala Yinda sesti Zedero kere, agra merre manna
ያለ ሙዚቃዎች አንዱ የሆነው ነው ሰምተን የተመለስነው። ልክ እንደኔ አድማጮቻችንም ፍላንታቸውን እንደዳሰሱ እርግጠኛ ነኝ።
እንግዲህ እንዲህ ዘና አካልን ወደ መጀመሪያው መሰናዷችን እናልፋለን። የፈጠራ ታሪኮችን እውነተኛ በማስመሰል ማህበረሰቡን ሲያስቱ በነበሩ ዩቲዩበሮች ላይ እየተወሰደ ያለውን ህጋዊ እርምጃ ይመለከታል። ፖሊስ በቅርቡ የፈጠራ ታሪኮችን እውነተኛ በማስመሰል ማህበረሰቡን ሲያሳስቱ ነበሩ ያላቸውን 11 ዩቲዩበሮች በቁጥጥር ስር ያዋለ ሲሆን ተጨማሪ ሰዎችን በቁጥጥር ስር የማዋል ስራ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ለአሜሪካ ድምጽ ተናግረዋል።
ዩቲዩበሮቹ ሲያቀርቡት የነበረው ነገር በጣም አስደንግጦኛል የሚሉት የቤተሰብ አማካሪና ሞሽን የተሰኘ የማማከር ስልጠና ድርጅት ስራ አስኪያጅ አቶ ብርሃኑ ራቦ በበኩላቸው ሁኔታው ሊስተካከል የሚችለው በአቅራቢዎች ብቻ ሳይሆን ተመልካቾች ከተሳትፎና ድጋፍ ሲታቀቡም ነው ይላሉ። ደረጀ ሁለቱንም አነጋግረህ ወደ አጠናከርከው ዘገባ እናልፋለን።
ዛሬ ማህበራዊ ሚዲያው ገንዘብ ስለሚያስገኝ የኢትዮጵያውያን ልብ ማሳዘን የሚችል ነገር መሰራጨት ከጀመረ ቆይቷል ይላሉ የቤተሰብ አማካሪና ሞሽን የማማከርና ስልጠና ድርጅት ስራ አስኪያጅ አቶ ብርሃኑ ራቦ። ይህም ሆኖ ግን ይህ የአሁኑ እጅግ በጣም ያስደነገጣቸው መሆኑን ይናገራሉ።
እኔ በፊት ጉዳዩን ሳየው እንደ አንድ አዋቂ ኢትዮጵያዊ በጣም ደንግጫለሁ። በተለይ አሁን ማህበራዊ ሚዲያ ገንዘብም ሊያስገኝ ስለሚችል በዚህ ብቻ ሳይሆን በተለያየ መንገድ የዋ ገር የሆነ ሊረዳ የሚችልን የኢትዮጵያን ልብ የሚያበላሽ የሚያሻፍት ሳይጎዱ ተጎዳን ሳይጠቁ ተጠቃን፣ እንደገና ደግሞ በሌላ በኩል ውሸት ጆሮአችንን ጭው ያረገ በጣም ያስደነገጠን ቃላት ያጣንለት መናገር ሁሉ ያቃተንና ማን ይድረስልን አቤት ወዴት እንበል ብለን ታፍነን ቁጭ ባልንበት ዩቲዩበሮቹ አንዳንዶቹ አስቀድሞ ወጥተው ይቅርታ ሲጠይቁ የኢትዮጵያን ህዝብ አስቀየም ያለው ሰው አሳስቶኝ ነው አክቲንግ ነው ብሎኝ ነው እንደዚህ ደጋግሞ አሁን ሰማን እንጂ ከዚህ በፊት በጣም አስደንጋጭ ጆሮ ጭው የሚያረጉ ከኢትዮጵያዊ በጭራሽ የማይጠበቅ ነውረኛ ድርጊት ሲፈጽሙ ቆይቷል። በግልጽ በአደባባይ ይወጡ ማለት ነው።
አቶ ብርሃኑ እጅግ ያስደነገጡኝ ናቸው ከሚሏቸው የዩቲዩብ ዝግጅቶች መካከል አንዱን እንደሚከተለው ይጠቅሳሉ።
እኔ በጣም ብዙ አዋራጅ ቪዲዮዎችን አይቻለሁ። እኔን በጣም ያስደነገጠኝ እንደ ግለሰብ አንዲት ለዛው መምህርት ነኝ የምትል አንዲት ሴት ከአንድ ህፃን ልጅ ጋር ግንኙነት እንዳላትና አባቱም ጋር በተጨማሪ ግንኙነት እንዳላት ያረጋገጠችው ግን ከሱ እንዳልሆነና በአደባባይ አንተ ህፃኑ ልጅ ማስረጋት አትችልም ልጁ ያንተ አይደለም ብላ ዳያሎግ ስታረግ ወይም ከልጁ ጋር ስትቃለምልልስ አይነት ይመስላል ንግግር ስታረግ በጣም ደንግጫለሁ። በጣም አዝኛለሁ።
የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ይሄ ከማህበረሰባችን አኗኗርና ወግ የተለየ ብቻ ሳይሆን አንዳንዴ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው የሚኖሩት በማለት ይጠይቃሉ። ቀደም ሲል ከተገለጹት በተጨማሪ ፖሊስ በቁጥጥር ስር ያዋላቸው ሌሎች ሰዎች ስለመኖራቸው በሰጡት መልስ እርምጃው የሚቀጥል መሆኑንም በመግለጽ ያስጠነቅቃሉ።
ከማህበረሰባችን ወግ፣ ሃይማኖት፣ ባህል ከተለያዩ ካናኖራችን ከማህበራዊ እንቅስቃሴያችን ጋር እጅግ ብዙ የተቃረነ አንዳንድ ጊዜ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው ያደጉት ብለን እስከመጠየቅ እንድንደርስ ያደረጉ አጸያፊ የሆኑ የፈጠራ ታሪኮችን ነበረ ሲያሰራጩ የከረሙትና ከዚህ በኋላ ይሄ አይነት አካሄድ ብዙ የሚያዋጣ አይደለም፣ በዚህ አይነት መልኩ ማህበረሰባችን ለተለያዩ ማህበራዊና ስነ ልቦናዊ ጉዳቶች እንዲዳረግም አንፈቅድም፣ ወንጀል ነው። ስለዚህ ከዛ አንጻር የምንጠይቅበት አጎራጠናሰ የምንቀጥል መሆኑን ሌሎች ያልተያዙትን ጭምር እንዲገለጠል እንፈልጋለን።
እስካሁን ምን ያህል ሰዎች ታስረዋል? ምን ያህል ሰዎችን በቁጥጥር ስር ያዋላችኋቸው?
እንግዲህ እስካሁን ወደ 11 የሚሆኑ ግለሰቦች ያው ከጊዜው ጋር ከቁጥሩ ጋር አንዳንዱም እንግዲህ ገና የሚያዙም አሉ። በሚመጡ መረጃዎችን ጭምር መነሻ አድርገን እንቅስቃሴ እያደረግን ነው። ቁጥሩ ሊጨምርም ሊቀንስም የሚችልበት ሁኔታ ሊኖር ይችላል። አሁንም በሚመጡልን መረጃዎች አሁንም ያልተያዙ አንዳንድ ግለሰቦች እንዳሉ መረጃዎች እየረጡ ነው። ሰብሰብ አድርገን እንግዲህ ወደፊት በእነሱ ላይ ህግ አግባብ የሚወሰንባቸውንም ጭምር ለህዝብ ግልጽ የምናደርግ ነው የሚሆነው።
በቁጥጥር ስር የዋሉት በህዝብ ተደጋጋሚ ጥቆማና ግፊት መሆኑን የህዝብ ግንኙነት ኃላፊው ይናገራሉ።
ያው ይሄ ችግር አሁን የመጣ አይደለም፣ ቀደም ሲል የነበረ ነው። በተለያዩ ግዛቶች የተለያዩ ሰዎች በተለያየ አማራጭ አቤቱታቸውን ሲያቀርቡ ነበረ፣ በማህበራዊ ሚዲያዎችም ጭምር በመደበኛዎች ሚዲያዎች ጭምር። ይሄ ለማህበረሰቡ ወግና ባህል ፍጹም ተቃራኒ የሆኑ በተለይ ደግሞ ሀሰተኛ የሆኑ ነገሮችን እየተበረኩ ገንዘብ ለማግኘት ሲሉ ህብረተሰቡ ሲያደናግሩ የቆዩ ናቸው። በተለያየ ጊዜ የተለያዩ ግለሰቦች የሚሰጧቸውን አስተያየት ግምት ውስጥ በማስገባት በተለያዩ ሚዲያዎች የሚገለጹ ትክክል አይደሉም የሚሉ ሀሳቦችን ተገንዝበው ወደ ትክክለኛ መስመር መምጣት ይጠበቅባቸው ነበረ። ግን ያው ጆሮ ዳባ ልበስ ብለው እንደሰማችሁት በተለያዩ ሚዲያዎች ላይ እጅግ በጣም በተለይ ለኛ አብሾች እንኳን ድርጊቱን እንደው ሀሳቡን ማሰቡ በራሱ እንኳን መናገሩ ማሰቡ ራሱ እጅግ በጣም አጸያፊ በሆነበት ማህበረሰብ ውስጥ ያው አሁንም ለመድገሙ በጣም የሚከብድ የሆኑ ነገሮችን ያው በድምፅም ሰምተናል፣ በቪዲዮዎችም ጭምር እያስደግፉ እያሰራጩ ህዝብን የሚያደናግሩ ዩቲዩበሮች ናቸው በቁጥጥር ስር የዋሉት።
ኮማንደሩ እኩይ ሲሉ የገለጹትን ስራ ሲሰሩ የኖሩት ግለሰቦች በተባራሪነት ሳይሆን ስራዬ ብለው ቤት ተከራይተው እንደ ተቋም ራሳቸውን አደራጅተው መሆኑን በመጥቀስ በቁጥጥር ስር ከዋሉበት ሁኔታና ሂደት ጋር በማያያዝ እንደሚከተለው ይገልጻሉ።
ይሄ በጣም የሚገርመው ነገር እንደዚህ አይነት እኩይ ተግባር ለመፈጸም ቤት ተከራይተው ጀስት እንደ ስራ የተለያዩ የሚዲያ ማቴሪያሎችን አሟልተው ካሜራዎችን አሟልተውም ጭምር ነበር ይህን ስራ ሲሰሩ የነበሩት። እንግዲህ ከህብረተሰቡ በተለያየ አቅጣጫ የሚመጡ መረጃዎችን መነሻ በማድረግ ፖሊስ በመጀመሪያ ያደረገው ነገር መረጃ የማሰባሰብ ስራ ነው ያደረገው። ግለሰቦቹ በህዝብ ጥቆማ ነው እንግዲህ በፖሊስ ቁጥጥር ስር የዋሉት። በየካ ክፍለ ከተማ ፖሊስ መምሪያ ነው ጉዳያቸው እየተጣራ ያለው። በቁጥጥር ስር ከዋሉት መካከል እንግዲህ መቅደስ መብራቱ መኮንን የተባለች ግለሰብ፣ ሮሄ ልዩነት፣ ጣዕም፣ አዲስ ዓለም፣ ዘይቤ ህይወት፣ እይታ እና ዮኒ ህይወት የተባሉ የዩቲዩበሮች ገጾችን በመክፈት በስራ አስኪያጅነትም ጭምር ስትመራ የነበረች ነች። እንግዲህ ዮኒ ህይወት የተባለችዋ በጣም የሚገርመው ብሩክ ወርቁ ጌታሰው የተባለ ግለሰብ ደግሞ ገጾችን በምክትል ስራ አስኪያጅነት እና በአስተባባሪነት ስመራ የነበረ ሲሆን እናትና ይላበራ መስቀለ የርሳሌ ማስመረና ምህረትና ምህረት ያሲን ዲጋ የተባሉት ግለሰቦች ደግሞ በፕሮግራም አቀናባሪነት እንዲሁም ናትናኤል ዮሐንስ አሸን በካሜራ ባለሙያነት ይሰሩ የነበሩ ናቸው። እንግዲህ ከላይ የጠቀሱት ግለሰቦችን በቁጥጥር ስር ለማዋል ቀደም ሲል እንደገለጽኩልህ የተለያዩ መረጃዎችን ስናሰባስብ ቆይተናል። በመጨረሻም ተከራይተው በሚሰሩበት ህንጻ 8ኛ ፎቅ ይሄ የካ ክፍለ ከተማ ላይ 8ኛና 13ኛ ፎቅ በሚገኘው ቢሮቸው ላይ በህግ አግባብ የተደረገ ምርመራ የፈጠራ ወሬን ለመቅለጽና ለማሰራጨት ከሚጠቀሙባቸው የኤሌክትሮኒክስ እቃዎች ጋር ነው በቁጥጥር ስር የዋሉት።
ዩቱበሮቹ የሚያቀርቧቸው ዝግጅቶች እጅግ አስደንጋጭ ደረጃ ላይ ደርሰው እንደነበረ የገለጹት አቶ ብርሃኑ በተወሰደው እርምጃ መርካታቸውን ይናገራሉ።
እውነቴን ነው የምልህ፣ በጣም በጣም ነው የደነገጥነው። ከመደንገጥ ብዛት መናገር ሁሉ አልቻልንም፣ ዝም ነው ያልነው። የፍትህ አካላት ቁጥጥር ስር አውሏቸዋል ሲባል ግን እንደው የመጀመሪያ ትንሽዬ እርምጃ ናት እንጂ ከነሱም የከፉ ሌሎችም በብዛት ሚዲያውን አጥለቅልቀው በግልጽ ቀኑን ሙሉ ሲሳደቡ ብልግና ነገር ካፋቸው ሲወጣ ይውላሉና እኛ በተደረገው እጅግ ብንደነግጥም በተወሰደው እርምጃ ግን እኔ በበኩሌ በጣም ረክቻለሁ።
ፖሊስ በወሰደው እርምጃ ከህዝብ ያገኘው አስተያየትና ድጋፍ እጅግ ከፍተኛ መሆኑን የህዝብ ግንኙነት ኃላፊው ኮማንደር ማርቆስ ይገልጻሉ።
በዚህም ምክንያት በጣም ጥሩ የሆኑ አስተያየቶች ወደ ፖሊስ እየመጡ ነው። በለጠፍነውም ዜና እንደገና በስልክም በአካልም ጭምር እየመጡ ስራችንን እያደነቁ በዚሁ መቀጠል እንዳለበት እና ህብረተሰቡ በከፍተኛ ሁኔታ እየተጎዳበት በተለይ ልጆች ያሏቸው ወላጆች ልጆቻችንን የት ሄደን እናሳድግ ምን ውስጥ እንክተት እስከሚሉ ድረስ በጣም የተማረሩበት ጉዳይ መሆኑንና ይሄ ግን መብረዝ እንደሌለበት ተጠናክሮ መቀጠል እንዳለበት ከዛም ባሻገር ህብረተሰቡም ደግሞ ፖሊስ ለሚሰራው ስራ ድጋፍ መስጠት እንደሚጠበቅበትም ጭምር አስተያየት እየሰጡን ያሉበት ሁኔታ አለ።
መንግስት የወሰደው እርምጃ እሳቸውን የሚያረካ መሆኑን ቢገልጹም በቂ ነው ብለው የማይወስዱበትንም ምክንያት አቶ ብርሃኑ ራቦ እንደሚከተለው ያስረዳሉ።
አሁን በቂም አልልም እኔ ገና ይቀራል። እውነት መንግስት ቁጥጥር ስር አውሏቸዋል የሚለው ነገር በዜናም ሰምተናል በተለያየ መንገድ። በዚህ በኩል መንግስት አጠናክሮ እንዲቀጥልበትና እኛ እንደዚህ ሚዲያ አገኘን ብለው አፍ የምንከፍትበት መንገድ አገኘን ብለው የኢትዮጵያንን ስነ ልቦና የሚቀጠቅጡ የኢትዮጵያንን ስነ ልቦና የሚሰብሩ አንገት የሚያስደፉ አሁን ከባህር በጭልፋ ነው በማንኪያ አሁንም አሉ በስፋት። መንግስት ሌላም ያገባኛል የሚል የሚዲያ አካላትም ሌሎችም ሁሉም ዜጋ ሁሉም ባለድርሻ አካላት ተረባርቦ እነዚህ ነውረኞች ባለማየት፣ ባለመውደድ፣ ባለማጋራት፣ ኮመንት ባለማድረግ ቅስማቸውን ሰብረን ከማህበራዊ ሚዲያ እንዲወጡ የምናደርግበት ዘመቻ ቢከፈት መፍትሄ ይሆናል ብዬ አስባለሁ እንጂ እኔ
በማህበራዊ ሚዲያው ላይ የሚታዩ በርካታ ነገሮች ከመደበኛው አውድና ስነ ምግባር ውጭ በመሆን ለማህበረሰቡም ለሀገርም የማይጠቅሙ ናቸው ብዬ አስባለሁ ይላሉ አቶ ብርሃኑ።
ሚዲያው በሙሉ በጣም የምንሰራቸው ከዲሲፕሊን የወጣ ከስነ ስርዓት የወጣ ለምሳሌ የመከላከያ ልብሶችን ለብሰው የሚሰሩ አሉ። የፌዴራል ፖሊስ ልብሶችን ለብሰው የሚሰሩ ስራዎች አሉ። ከሃይማኖት ጋር አያይዘው የማይገናኙ ጽንፎችን ለአገር ዋጋ የሌለው ለአገር የማይጠቅመውን ነገር በብዛት የሚሰሩ አሉና እንግዲህ ቶሎ ብለን ነቅተን መፍትሄ የማናመጣበት ከሆነ በገንዘብ እየሰከሩ በላይክ እና ሼር እየሰከሩ እኔ ብቻ ነኝ አዋቂ ብለው አዋቂዎቹን ጆሮ ጭው እያረጉ ዜጎቻችን ጆሮ ጭው እያረጉ ተስፋ እንድንቆርጥ መኖር እንድንጠላ የሚያረጉ ናቸው ብዬ አስባለሁ እኔ በእኔ በኩል።
አቶ ብርሃኑ ሁኔታው ሊስተካከል የሚችለው በዩቱበሮች ወይም አቅራቢዎች ብቻ ሳይሆን ተመልካቾችም ከተሳትፎና ድጋፍ ሲታቀቡ ብቻ ነው ይላሉ።
ሰዎችም ደግሞ እኛም አለመታደል ሆነን ብዙ ተመልካች ያለው በአሁኑ ጊዜ ኢትዮጵያኖች በሚሰሩት ማህበራዊ ሚዲያ ላይ ብዙ ተመልካች፣ ብዙ ተከታይ ያለው ጽንፍ የረገጡ ስድቦችን አንዱ አንዱን የሚያዋርድበት የሚያናንቅበት አንዱ አንዱን ከሰውነት ዲሁማናይዜሽን የሚባለው ሰውን ለማጥቃት ስትፈልግ መጀመሪያ ከሰውነት ተራ ነው የምታወጣው። ሰዎችን ዲሁማናይዝ ማድረግ መሪ ሊሆን ይችላል፣ ግለሰብ ሊሆን ይችላል። ከሰውነት ተራ አውጥቶ ሌላ ስመለጠፍ፣ ማዋረድ፣ ማሳነስ በስድብ ከኛ በጭራሽ የማይጠበቁ እነዚህ በጣም ብዙ ተከታይ አላቸው። ብዙ ተከታዮች ወይም ደግሞ ተመልካቾች የሚወዷቸዋል፣ ይወዷቸዋል፣ ያጋሯቸዋል፣ ሼር ያደርጋሉ፣ ላይክ ያደርጋሉ፣ ኮሜንት ያደርጋሉ። በብዛት ግር ብሎ ሰዎች የሚያዩት እንዲህ አይነት ሚዲያዎች ሆኗል።
እንዲህ ያሉ ሚዲያዎችን ደግሞ ከጀርባ ሆኖ የሚያንቀሳቅሰው ትልቁ ነገር አቶ ብርሃኑ እንደሚሉት ገንዘብ ነው።
ይሄ ሲሆን ደግሞ ገንዘብ ያስገኛል ማለት ነው። ገንዘብ ስለሚያስገኝ አሁን ገንዘብ ግልጽ ወጥቶ የነገሰበት ዘመን ነው። ለገንዘብ እየተገዛ ነው የሰው ልጅ። ለገንዘብ ብሎ አገር ድምጥማጧ ቢጠፋ ጉዳዩ አይደለም። አሁን የሰው ልጅ ለአገር ለገንዘብ ብሎ ሴት ልጅ ብትዋረድ፣ ወንድ ልጅ ቢዋረድ፣ ባህላችን ቢረክስ፣ ሃይማኖታችን ቢዋረድ ጉዳዩ እስከ ዓለማውን ደረጃ ደርሰናል። አሁንና መታቀብ ያለበት ቪዲዮን የሚሰራው ብቻ ሳይሆን ቪዲዮም የሚመለከተው ያለ እውቀትም የሚመለከት አለ። ለምሳሌ ዲስላይክ እንኳን ቢያረግ ለዛ ሰው ዋጋ እየሰጠ እንደሆነ አያውቅም ሰው በአብዛኛው።
አቶ ብርሃኑ መፍትሄ ናቸው ከሚሏቸው መካከል ስለ ማህበራዊ ሚዲያ አጠቃቀም ማህበረሰቡን ማስተማር ይገባል፣ ህዝቡ ለራሱና ለሀገሩ ጠላቶች ገንዘብ እያዋጣ መሆኑን መረዳት ይኖርበታል በማለት ይከራከራሉ።
የዚህ የሶሻል ሚዲያ ሊትረሲ ወይም ደግሞ የሶሻል ሚዲያ እውቀት በስፋት ያስፈልገናል። በስፋት ማስተማር እድሉን ያላቸው ሚዲያ በእጃቸው ያለ የማህበራዊ ሚዲያን ፈተናና ጥቅሞቹን በግልጽ ማስተማር። ምን ስንል ለምሳሌ አንድ አገር ላይ የተነሳን ወገን በጣም ሲሳደብ፣ አገርን ሲያንቋሽሽ፣ ሲያዋርድ፣ እሴታችንን ገደል ሲከት በንዴት እያየነው ሊሆን ይችላል። እኛ እየተናደድን ስናየው ያ ሰው ግን ጥቅም እያገኘበት ነው። እኛ ባየነው ገንዘብ እያገኘበት ነው። ወደን ግን አላየነው። እኛ አናውቅም ለጠላት ገንዘብ ማምረቻ እየሆነን እንዳለን አናውቅም። ለአገር ጠላት፣ ለባህል ጠላት፣ ለልማድ ጠላት፣ ለኢትዮጵያዊነት፣ ለሃይማኖት ጠላት ገንዘብ እያበረከትን እንደሆነ እንኳን አናውቅም።
ማህበራዊ ሚዲያው ብዙ ጥቅሞች የተገኙበትና አሁንም የሚገኙበት ጠቃሚ መረጃዎችን መቀባበያ፣ የትምህርት፣ የሳይንስና የፖለቲካና ሰብአዊ መብቶች መወያያ መድረክ ብቻ ሳይሆን ከመነሻውም ይህን ዓላማ ከግምት ውስጥ ለማስገባት የተሰራ መሆኑን አቶ ብርሃኑ ያምናሉ። ህብረተሰቡ ይህን ሚዛን በመጠበቅም ሆነ በጎጂ ጎኑ የተደቀነበትን የአማራጭ ፈተና አስመልክቶ ምን ማድረግ ይኖርበታል? አቶ ብርሃኑ ችግሩን አላጡትም።
በቃ ወዴት ትተነው እንቀመጥ? የግድ ጥቅም አለው። መረጃ ታስተላልፍበታለህ፣ ታስተምርበታለህ፣ ሰዎችን ታገኝበታለህ። ወደ ሚዲያው ልሂድ። እጅግ ዘግናኝ
ቀላል ፈተና አይመስልም። ለማንኛውም እንግዶቻችንን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮች፣ የፈጠራ ታሪኮችን እውነተኛ በማስመሰል ማህበረሰቡን ሲያስቱ በነበሩ ዩቲዩበሮች ላይ እየተወሰደ ያለውን ህጋዊ እርምጃ አስመልክቶ የተጠናቀረውን ዘገባ ነው ተከታትለን የተመለስነው።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ ጣቢያ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
@voaamharic የፌስቡክ ሃሽታግ፣ voaamharic የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በኢንተርኔት ላይ የሚፈጸም ጾታዊ ጥቃት ኢትዮጵያ ውስጥ የሴቶችን ድምጽ እያፈነ መሆኑን አስመልክቶ የወጣ አዲስ ጥናት ላይ የሚያጠነጥን ነው። የኢትዮጵያ ሴቶች በቴክኖሎጂ አማካኝነት ጾታን መሰረት ያደረጉ ጥቃቶችና አድሎች እየተፈጸሙባቸው መሆኑንና በዚህም ምክንያት ዝምታን እንዲመርጡ እንዲያፍሩና እንዲፈሩ መደረጋቸውን ሴንተር ፎር ኢንፎርሜሽን የተሰኘ ተቋም ያካሄደው አንድ ጥናት አስታውቋል።
ተቋሙ አክሎ በዚህ ምክንያት ሴቶች ኢንተርኔትን መጠቀም እስከ ማቆምና ማህበራዊ መስተጋብራቸውን እስከ መገደብ መገደዳቸውን አመልክቷል። በኢንተርኔት ላይ የሚፈጸመውን ጾታን መሰረት ያደረገ ጥቃትና በሴቶች ላይ እያደረሰ ያለውን የስነ ልቦና ቀውስ አስመልክቶ ስመኝሽ የጥቃቱን ተጎጂዎችና የጥናቱን ተሳታፊዎች አነጋግረሻል። በቀጥታ ወደ እሱ ንለፍ።
ቤተልሔም አካለ ወርቅ በዋናነት ፌስቡክንና ቲክቶክን በመጠቀም በተለያዩ የማህበራዊ ትስስር መድረኮች ላይ ስለ ሴቶች መብት በመሟገት ትታወቃለች። የሴቶች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎ እንዲያድግ የሚካሄዱ የማህበራዊ ሚዲያ ዘመቻዎችንም ትመራለች። በምላሹ ግን ከአጸያፊ የስድብ መልእክቶች አንስቶ እስከ ወሲባዊና አካላዊ ጥቃት ማስፈራሪያዎች በዚሁ በማህበራዊ ሚዲያዎች ላይ ይደርሷታል።
ጥላቻና ወደ ዛቻ፣ ወደ ስድብ፣ ወደ ማስፈራሪያ የተለያዩ የደፍርሻለው፣ አስደፋብሻለው፣ ገልሻለው እንደዚህ አይነት ማስፈራሪያዎችን በመላክ አድራሻዎቻችንን በመላክ ከዛ ከቲክቶክ አልፎ ደግሞ የግል ፐርሰናል ስልካችን ላይ በመደወል ከኦንላይኑ አልፎ ወደ በአካል እየተከታተሉ የመኪና ታርጋችንን ፎቶ እያነሱ እዚህ ቦታ ትገኛለሽ፣ እዛ ቦታ ትገኛለሽ እያሉ እስከ መላክ የደረሱበትና ኢቨን ዶ ገምተነው ብንመጣም ግን እንደዚህ በጣም የሚያስፈራ ሲቹዌሽን ውስጥ እንገባለን ብለን አላሰብንም።
የአራት ዓመት ወንድና የአንድ ዓመት ሴት ልጆች እናት የሆነችው ቤተልሔም በማህበራዊ ሚዲያ ላይ የሚደርሱ ጥቃቶች በጽሁፍ ማስፈራሪያዎች ብቻ የተገደቡ አይደሉም። የስውር ክትትልና ውክቢያም አጋጥሟታል። ከሱ አልፎ ቤተሰቦቿ ላይ የሚሰነዘሩ የጥቃት ማስፈራሪያዎች ደግሞ እጅግ በጣም ያስጨንቋታል።
ለምሳሌ የመኪናችንን ታርጋ ፎቶ አንስቶ ልኮ በቀላሉ ትገኛላችሁ ምናምን ብሎ ማስፈራራት፣ ያው ታርጋ የፎቶ ካነሳ ተገቢ ነው ማለት ነው፣ ወይም አይቶኛል አግኝቶኛል ማለት ነው። ሰው ፊዚካል ነው። እኔ ኢቨንት ስራ ላይ ነው የምሰራው። ኢቨንት ላይ ደግሞ ሶሻል ሚዲያ ላይ ብቻ መሞጣሞጥ ምንድን ነው ሲቪ ዘወንዱ ነሽ የሚሻ ምናምን ብለው የሶስት ምናምን ያዋከቡኝ ጊዜም ነበረ። በዛሬ ሶስት ወር አራት ወር አካባቢ አይ ቲንክ ዲሴምበር ላይ ቤት መልቀቅ ነበረብኝ። ምክንያቱም ቲክቶክ ላይ እስከ ቤት ቁጥር ድረስ አድራሻዬን ፖስት አደረጉብኝ። ዛቻው እና ማስፈራሪያው ሪል ሆነ። ምክንያቱም የኖር የነበረው የጋራ መኖሪያ ቤት ኮንዶሚኒየም ውስጥ ነው። ያ ደግሞ ከየት ነው ጥቃት ሊመጣ ሲችለው በጣም ከባድ ነው። ዲሴምበር ፖስት ሲያደርጉ መውጣት ነበረብኝ። ቤተሰቦቼ ጊዜ ደግሞ ወደ ሌላ ቤት ሄጃለሁ ማለት ነው።
ቤተልሔም የዚህ አይነት የኢንተርኔት ላይ ጥቃት ብቸኛዋ ሰለባ አይደለችም። ሴንተር ፎር ኢንፎርሜሽን ሬዚሊየንስ የተሰኘ የሰብአዊ መብት ተሟጋች ተቋም በቅርቡ ይፋ ያደረገው ጥናት በኢትዮጵያ ያሉ ሴቶችና ልጃገረዶች በፌስቡክ፣ ቲክቶክ፣ ቴሌግራም እና ኤክስ አማካኝነት ከፍተኛ በሚባል ደረጃ ጾታዊ ጥቃቶች እንደሚደርስባቸው አስታውቋል። በጥናቱ ላይ የተሳተፉ አጥኚዎችም በኢንተርኔት አማካኝነት በሴቶች ላይ የሚደርስ ጾታዊ ጥቃት ኢትዮጵያ ውስጥ በከፍተኛ ሁኔታ ከመስፋፋቱ በተጨማሪ መደበኛ ልምድ የሚመስልበት ደረጃ ላይ ደርሷል ይላሉ። ከአጥኚዎቹ መካከል አንዷ የሆነችው የድርጅቱ ፕሮጀክት አስተባባሪ አዲያም ሰለሞን ከጥቃቶቹ መካከል የጥላቻ ንግግሮች፣ የበቀል ፖርኖግራፊና ትንኮሳዎች እንደሚገኙበት ታስረዳለች።
በቴክኖሎጂ ድጋፍ የሚደርሱ ጾታን መሰረት ያደረጉ ጥቃቶች ስንል ኢንተርኔትን፣ ማህበራዊ ሚዲያዎችን በመጠቀም የሚደርሱ ጥቃቶች ናቸው። እነዚህ በጥላቻ ንግግር መልክ ሊሆኑ ይችላሉ፣ በዛቻም ሊሆኑ ይችላሉ፣ ሲምፕሊ በስድብም ሊሆኑ ይችላሉ። በሪሰርቹ ካየሹ አብዛኛው ሴቶች የሚደርሱባቸው የስድብ መልእክቶች፣ የዛቻዎች፣ የሪቨንጅ ፖርኖግራፊ የምንላቸው እንዴት ነው ሳይኮሎጂካል ትራማ ድረስ ሊያደርሳቸው የሚችሉ ጥቃቶች ናቸው።
በበይነ መረብ በተለይ ደግሞ በማህበራዊ ትስስር ድረገጾች ሴቶች ላይ የሚሰነዘሩ የጥላቻ ንግግሮች ወንዶች ከሚያጋጥሟቸው የተለዩ እንደሆኑና በብዛትም እንደሚበልጡ መቀመጫውን በእንግሊዝ ያደረገው መንግስታዊ ያልሆነ ተቋም የመራው ጥናት ያመለክታል። ለምሳሌ ቴሌግራም በተሰኘው የመልእክት መለዋወጫ መድረክ ላይ የሚታዩት የጥላቻ ንግግሮች በጾታ ንጽጽር ሲደረግባቸው 96.9% ሴቶች ላይ ያነጣጠሩ ሆነው እንደተገኙ ገልጿል።
ሴቶችና ወንዶች በኢንተርኔት ሆነ በማህበራዊ ሚዲያ የሚደርሱባቸው ጥቃቶች ለየብቻ ናቸው። የሴቶች አስከፊ ደረጃ ደርሷል። በማህበራዊ ሚዲያ ከፍተኛውን የጥቃት ቁጥር ቢይዙትም ወንዶች ላይም ጥቃት ይደርሳል። ለውጡ ግን ሴቶች ላይ የሚደርሰው ጥቃት በአለባበሷ፣ በሴትነቷ፣ በውጫዊ ውበቷ ነው እንጂ ፖስት ባደረገችው ይዘት ወይ ባጋራችው ሀሳብ አይደለም። የወንዶች ግን በተቃራኒው የሚደርስባቸው የጥላቻ ንግግሮች ባጋሩት ሀሳብ፣ በፖለቲካ አቋማቸው ነው እንጂ በውጫዊ ውበታቸው ላይ የተመሰረተ ጥቃት አይደለም የሚደርስባቸው። ዋናው መከፋፈያ ፖይንቱ እዚህ ጋር ነው።
ጥናቱ በሶስት የኢትዮጵያ ቋንቋዎች ማለትም በአማርኛ፣ በአፋን ኦሮሞ እና በትግርኛ እንዲሁም በእንግሊዘኛ የተካሄደ ሲሆን በጥናቱ ቃለ መጠይቅ ከተደረገላቸው ሴቶች መካከል 78% በላይ የሚሆኑት በኢንተርኔት ላይ ጥቃት ከደረሰባቸው በኋላ የፍርሃት ወይም የጭንቀት ስሜት እንደደረሰባቸው ተናግረዋል። በዚህም ምክንያት በርካታ ሴቶች ከኢንተርኔት ላይም ሆነ ከኢንተርኔት ውጪ ከሚደረጉ ህዝባዊ ግንኙነቶች በፍራቻ ምክንያት እየራቁ መሆናቸውን ጥናቱ ማመልከቱን አዲያም ታብራራለች።
ብዙ ተጽዕኖዎች አሉት። አንደኛ እንደዚህ ማህበራዊ ሚዲያ ላይ ወይ መየነበረብ ላይ ገብታ ሐሳቧን እንድታጋራ ዝምታን እንድትመርጥ ያደርጋታል። ማህበራዊ ሚዲያ ላይ ብቻ ሳይሆን ዝምታን ደግሞ የምትመርጠው ትክክለኛ ህይወቷ ላይ የሚንጸባረቅ ችግር ነው የሚሆነው። ትክክለኛ ህይወቷ ላይ በትክክለኛ ዓለም ላይ ዝምታን እናስመርጣታለን። ሶ የሴቶችን ተሳትፎ የመገደብ ኢምፓክት አለ። ሲቀጥልም የቤተሰብ ህይወት ሊረብሽ ይችላል፣ የግል ህይወት ሊረብሽ ይችላል፣ የስራ ህይወት ላይም ጫና ሊያሳድር ይችላል።
ሴታ ሴት ፓወር የተሰኘ ጾታን መሰረት ያደረገ ጭቆና ለማስወገድ የሚደረግ እንቅስቃሴ ተባባሪ መስራችና የኢትዮጵያ የሴቶች ሰብአዊ መብት ተሟጋቾች ጥምረት ምክትል ፕሬዝዳንት የሆነችው ቤተልሔምም የዚህ ፍርሃትና ስጋት ተጠቂ ናት። ለዚህ ስጋቷ የህግ ከለላ ለማግኘትም ወደ ፖሊስ ጣቢያ ሄዳ ለማመልከት ሞክራ ታውቃለች። ያገኘችው ምላሽ ግን ተስፋ አስቆራጭ ነበር።
መጀመሪያ የዛሬ 3 ዓመት አካባቢ የአሲድ ምናምን ትሬቶቹ በጣም ከፍተኛ ሲሆኑ ፖሊስ ጣቢያ ሄደን ነበረ እና ስክሪንሾቶችን ስናይ ስቀው ነው የመለሱ። ምን እናርገው ምናምን ሶሻል ሚዲያ ላይ ታዲያ ምን ትሰሪያለሽ? እንደዚህ እንዳልመጣ ከፈለግ ሶሻል ሚዲያ ሽንታይ እና ወደ ሌላ ነገር ቢጂ ምናምን ነው አይነት መልስ የሚሰጡን። ሰው ተስፋ እንደሌለው ገብቶን ተመልሰን ወደዛ ሄደን አናቀም።
አዲያም እንደምትለውም ጥቃቱን የከፋ የሚያደርገው ጥቃት አድራሾቹን በቀላሉ ማወቅ አለመቻሉ ነው።
ከዚህም በላይ ደግሞ የሚያስቸግረው ሶሻል ሚዲያ ላይ የሚፈጠሩ ጥቃቶች ማን እንደፈጸማቸው ማወቅ አይቻልም። ደስ ባለን ስም መገብተን መጠቀም እንችላለን። ኢትዮጵያ ሆኜ ሌላ ሀገር እንዳለ አድርጌ ማውጣት እችላለሁ። ለየት ያለ ነው በአይነቱ። ማን እንደሆነም ስለማይታወቅ ሶሻል ሚዲያ ፕላትፎርሞች የራሳቸው የአካውንታቢሊቲ መካኒዝም መፍጠር አለባቸው።
ቤተልሔም ሴቶች መብታቸውን በአግባቡ እንዲረዱና ሲጣሱ ደግሞ የመጠየቅ ብቃት እንዲያዳብሩ ለምታደርገው ትግል የማህበራዊ ትስስር መድረኮችን ቁልፍ የመገናኛና የመወያያ መድረክ አድርጋ አሁንም ትጠቀምበታለች። ከሌሎች የጥቃቱ ተጎጂ ሴቶች ጋር በመሆንም እኩልነት ወይም ሞት የሚል የማህበራዊ ሚዲያ ዘመቻ ያካሂዳሉ። ለዚህ ምክንያቷ ደግሞ የእሷ መሸነፍ የሌሎች በሚሊየን የሚቆጠሩ ሴቶች መሸነፍ ስለሆነ ነው ትላለች።
ነገር ግን እንደኔ አይነት ሰዎች እንደኔ ድምጻቸው በጣም ቮካል ናቸው፣ ኮንፊደንስ አላቸው፣ ተምረዋል፣ ሪሶርስ እና እንትን የሚያስፈልጋቸው ነገር ማድረግ ለሚፈልጉት ነገር አላቸው ብለሽ የምትተማመኝባቸው ሰዎች ራሱ ሲጠቁ፣ ቤተሰባቸው ሲጠቃ ስታይ አንቺ ራሱ ቺሊንግ ኢፌክት የሚለው ነገር አንቺ ጋር ይመጣና ወደዚህ ነገር እንዳትመጪ ያደርግሻል። ሶ እኔ ዝም ካልኩ ሬፈርቼ ጠጥ ካልኩ በዛውም ሽንፈትም ይሆናል፣ እኔም ላሰብኩት አላማ ጥግ እንዳይደርስ እንቅፋት ይሆናሉ፣ ለሙቭመንቴም እንቅፋት ይሆናሉ። ከሱ በላይ ግን በጣም ብዙ ሚሊዮን ሴቶች ኢንስፓየርድ ሆነው ድምጻቸውን እንዳይጠቀሙ እኔም በማኮላሸት ውስጥ እነሱ ይኮላሻሉ የሚል እምነት ስላለኝ ምንም ቢሆን አናቆምም።
በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን ለመከላከልና በማህበራዊ ሚዲያ የሚሰራጩ ሐሰተኛ መረጃዎችንና የጥላቻ ንግግሮችን ለመቆጣጠር የጸደቁ ሕጎች ቢኖሩም ሕጎቹ የውሱንነትና የተፈጻሚነት ችግር እንዳለባቸው ባለሙያዎቹ ይገልጻሉ። የሕግ ማሻሻያ ጥናቱ ሴቶችንና ልጃገረዶችን ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት ከሚደርስባቸው ጥቃት ለመጠበቅ መወሰድ አለባቸው ሲል በምክረ ሐሳቡ ካስቀመጣቸው እርምጃዎች መካከል አንዱ ሲሆን፣ አዲያም ሌሎች የተጠቀሱ መፍትሄዎችን ታብራራለች።
ስልጠና መስጠት ያለባቸው ኦርጋናይዜሽኖች ካሉ ፖሊስ ጣቢያም ሊሆን ይችላል ለእነሱ መስጠት፣ ህግ ላይም ክፍተት ካለ እሷን ህግ ማሻሻያ ማቅረብ ሊሆን ይችላል። ከዛም ደግሞ የሴቶች የማህበራዊ ተሳትፎ ምን ያህል አስፈላጊ እንደሆነ፣ የሴት ልጅ ሚና ምን ያህል አስፈላጊ እንደሆነ አጉልቶ ማሳየት የሁላችንም ሁሉም ሰው ይመለከተዋል እና ይሄኛው ጉዳይ የሀገር ጉዳይ ነው፣ የሴቶች ብቻ ጉዳይ ስላልሆነ ሁሉም የየራሱን አስተዋጽኦ እንዲያደርግ ነው።
ቤተልሔምም በተቻላት መጠን ራሷን ከጥቃት ለመጠበቅ የዲጂታል ደህንነት ስልጠናዎችን ወስዳለች። ቀጣዩ ዓላማዋ ደግሞ ሌሎች ሴቶችም በበይነ መረብ ስለሚደርሱ ጾታን መሰረት ያደረጉ ጥቃቶችና የጥላቻ ንግግሮች የተሻለ ግንዛቤ እንዲኖራቸውና ራሳቸውን እንዴት መጠበቅ እንደሚችሉ ስልጠና በመስጠት ደህንነቱ የተጠበቀ ማህበረሰብ መፍጠር ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በኢትዮጵያ ኢንተርኔት ላይ የሚፈጸመውን ጾታን መሰረት ያደረገ ጥቃትና በሴቶች ላይ ያደረሰ ያለውን የስነ ልቦና ቀውስ አስመልክቶ የተጠናቀረውን ዘገባ ነበር የተከታተልነው። ወደ ተከታዩ መሰናዶ ከማጠፋችን በፊት ግን ካሰናዳናቸው ቆየት ያሉ ዘመን ተሻጋሪ ሙዚቃዎች መካከል ሌላ ሙዚቃ እንጋብዝ።
ሁለተኛው የዘፈን ምርጫችን የጥላሁን ገሰሰ ነው። ሁሉን ነገር አይቻለሁ የሚለው ተወዳጅ ዜማ ነው።
ሁሉንም ነገር ለይቻቸዋለሁ አይቻለሁ ሁሉንም ነገር ለይቻቸዋለሁ አይቻለሁ ክፋት ደግነትን
ጋፋውና ተወዳጁ ጥላሁን ገሰሰ ሙዚቃ አረፍት አድርገን ተመልሰናል። የመስታወት መሰናዷችን ይቀጥላል።
ተከታዩ ዝግጅታችን ደግሞ የማህበራዊ ትስስር ገጾች በፊልም ስራዎች ላይ የደቀኑት አደጋን ይቃኛል። ከቅርብ ጊዜ ወዲህ በማህበራዊ ሚዲያውም በተለይም ዩቲዩብ እና ቲክቶክ ላይ በፊልም እና አጫጭር ድራማዎች መልክ ተሰርተው በሚቀርቡ ይዘቶች ላይ ቅሬታዎች ይነሳሉ። የፊልም ሙያ ስነ ምግባርና የማህበረሰብን እሴት ያልጠበቁ ይዘቶች መበራከት አንዱ ምክንያት ደግሞ መድረኩ ሁሉም ሰው ፊልም ሰሪ እንዲሆን የፈጠረው ድል ስለመሆኑ በስነ ጥበቡ ዙሪያ ያሉ ባለሙያዎች ይገልጻሉ።
በርግጥ የማህበራዊ ተሰስር ገጽ ይዞት የመጣው ድል እንዳለ የሚያስረዱት ባለሙያዎቹ ተመልካቾች የሚያዩትን ይዘት መምረጥና ሀያሲያን እንዲበረክቱ ማድረግ መፍትሄዎችን ለማምጣት ያስችላሉ ብለው እንደሚያስቡ ለአሜሪካ ድምጽ ገልጸዋል። የመስታወት ባልደረባችን አስማማዋየ ነው የፊልም ባለሙያዎቹን ቤዛ ኃይሉንና ሄኖክ አየለን አነጋግሮ ተከታዩን አዘጋጅቷል።
በዘመናዊ የመረጃና ኮሙኒኬሽን ቴክኖሎጂ አዲስ የብዙሃን መገናኛ መድረክ ሆኖ በአማራጭነት የመጡት የማህበራዊ ትስስር ገጾች በኪነ ጥበብ ስራዎች ላይም የራሳቸውን አዎንታዊና አሉታዊ ተጽዕኖ ማሳደር ጀምሯል። በተለይም እንደ ዩቲዩብና ቲክቶክ ያሉ የማህበራዊ ትስስር ገጽ አማራጮች ኪናዊ ስራዎችን በቀላሉ ለተመልካች እንዲያደርሱ ምቹ ድል ስለመፍጠራቸው ባለሙያዎች ይናገራሉ። በአንጻሩ መተግበሪያዎቹ በጥቂት ገንዘብ ሁሉም ሰው በቀላሉ ፊልምንና አጫጭር ድራማዎችን እንዲሰራ የተመቻቹ መሆኑ አሁን እየታዩ ላሉ ጸጾች አንዱ ምክንያት ስለመሆኑ የፊልም ድርሰት አዘጋጇ ቤዛ ኃይሉ ትናገራለች።
አሁን በትንሽ ብር ፊልም መስራት ዩቲዩብ ላይ ፊልም ሰርቶ ማሳየት ስለተቻለ የአቅሙም ወርዷል፣ የኳሊቲውም ወርዷል ማለት ነው። ጥራቱ በጣም እየወረደ መጥቷል። ምክንያቱም ሁሉም ሰው ፊልም ሰሪ መሆን ቻለ። በቃ ትንሽ ካሜራ ካለው ወይም ትንሽ ስልክ ካለው አንስቶ መቅረጽ መቻል እንደሚችል እያሰበ መጥቷል። ብዙ ፊልም ሰሪ ማለት አልችልም፣ በቃ ባለሀብትም ሊሆን ይችላል። የሆነ ቦታ ሄዶ ካሜራ ገዝቶ በቃ ፊልም ቀርጾ ማቅረብ መቻል ያለ እውቀቱ ያለ አቅሙ ማለት ነው። እና ያ ደግሞ የፊልም ኳሊቲውን በአጠቃላይ እያወረደው የመጣው እና ብዙ ተመልካቾች አሉ። ለምሳሌ እኛ የምናገኛቸው ተመልካቾች የኢትዮጵያ ፊልም በጣም እየወረደ እየመጣ ነው ይለዋል። እና በአጠቃላይ በደምብ ሳስበው ነው እየወረደ ነው የሚሉት። ግን አሁንም ሲኒማ ቤት ውስጥ በጣም ጥሩ ፊልሞች እየተሰሩ ነው። በጣም ብዙ ጎበዝ ፊልም ሰሪዎች ፊልማቸውን እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ እኛ በጣም ረጅም ዓመት ለለፋ ነው የፊልም ባለሙያዎች ይሄ ትንሽ ቅር ያሰኘናል። ያ ማለት ደግሞ በዩቱብ ላይ ጥሩ ስራዎች አይሰሩ ማለት አይደለም። በጣም በጣም ጥሩ ስራዎች አሉ እዛም ላይ። ግን ያው ከስንዴው ጋር እንክርዳዱም አለና እንግዲህ ተመልካቹ ነው ያንን እያጠራ መሄድ ያለብን።
ሌላው ልዩ ልዩ የኢትዮጵያ ፊልሞችና ድራማዎችን በማዘጋጀት ማለትም ዳይሬክት በማድረግ የሚታወቀው ሄኖክ አየለ በፊልም ድርሰትና ዝግጅት ወቅት ባለሙያው ለወጣበት ማህበረሰብ ባህልና እሴት ታማኝ የመሆንና ማህበረሰባዊ ጉዳት ሊያደርሱ ይችላሉ ብሎ ካሰባቸው ጉዳዮች መታቀብ ከሙያዊነት መገለጫዎች አንዱ ስለመሆኑ ያብራራል።
ደራሲ እንግዲህ ለወጣበት ማህበረሰብ ኃላፊነት በመውሰድ እና የሚጠቀመውንም ሚዲያም ወይም የጥበብ መንገድ ኃይልና አቅም በመገመት ዳሜጅ የሚኖረው ከሆነ የጎን ጉዳት የሚኖረው ከሆነ ለመጠንቀቅ ይሞክራል። እያንዳንዱ ደራሲ ይሄ ልክ እንደ የውዴታ ግዴታ ልንለው እንችላለን እንጂ እንዲጠብቅ የሚቀመጥበት ላይሆን ይችላል። አልፎ አልፎ ራሱ የነበረውንም ኖርም በተጻራሪ የሆኑ ደራሲ ወይንም አዘጋጅ ሊቆም ይችላል። አንዳንድ ጊዜ ከማህበረሰቡ ኖርም በተለየ አንግል ቆሞ ያንን በመቃወም ወይም በመኮንን መንገድ ሊቆምም ይችላል ማለት ነው። ስለዚህ የሚስማሙበት መንገድም አለ። አንዳንዴ ደግሞ በተቃራኒ ወገን ቆሞ ሊታዩ ይችላሉ። የማህበረሰብ ፍላጎትና የደራሲው ፍላጎት ማለት ነው።
እንቆቅልሽ፣ የአምሌ ሙሽራና ዶቃ ፊልሞች በመድረስና በቴሌቪዥን በተላለፈው እረኛ የድራማ ላይ በድርሰት ከተሳተፉ አንዱ የሆነችው ቤዛ ኃይሉ የፊልም ወይም ድራማ ደራሲ ማህበረሰቡን ማወቅና ብስለት ያስፈልገዋል ትላለች። ይሁንና በዩቲዩብና ቲክቶክ ላይ የምናያቸው አንዳንድ የፊልምና ድራማ ስራዎች ይህን እንደማያሳዩ ትናገራለች።
እንደ ደራሲ እንግዲህ አንድ ደራሲ የተወሰነ ደረጃ ብስለት ያስፈልጋል ብዬ አስባለሁ። አንድ ሰው ደራሲ ለመሆን በተወሰነ ደረጃ ማህበረሰቡን ማወቅ፣ ማህበረሰቡን እስቴት ማወቅ፣ ህጉን ማወቅ፣ ካራክተሮች ማወቅ፣ የህይወት ተሞክሮ የመሳሰሉት ነገሮች ያስፈልጉታል ብዬ አስባለሁ። ድርሰት ቀላል ነገር አይደለም እና ትንሽ በተወሰነ ደረጃ ደግሞ ጥልቀት ከማህበረሰቡ መቅደም አርቆ ማየት ማስተዋል የመሳሰሉት ነገሮችን ያስፈልጋሉ። ግን አሁን ስታያቸው ቲክቶክ ላይ አንዳንድ ድራማዎችን ሳይ ምናልባት በአምስት ደቂቃ የተጻፉ የ13 ዓመት የ12 ዓመት እና ምናልባት እንዳልኩ የ13 የ14 ዓመት ልጆች የጻፏቸው የሚመስሉ ደግሞ የሚሆኑ ስራዎች ታያለ እና ያንን ተሞክሮ ያንን ብስለት ከየት አምጥተውት ነው ያንን ነገር የሚጽፉት የሚለው ነገር ያስጨንቀኛል። ለወደፊቱ ቃላይ ድርሰትን ብቻ ሳይሆን በኪነ ጥበብ አደገኛ ስራ የለም፣ በጣም ጥንቃቄ የሚጠይቅ ስራ የለም። ምክንያቱም ምናልባት በተለይ ሁሌ የምናገረው ነገር አለ፣ ወደ አፍ ከሚገባ በአይን የሚገባው ነው የበለጠ ከባድ። ማለት በአፍ የሚገባ መርዝ እና በአይን የሚገባ መርዝ አንድ አይደለም። በአፍ የሚገባ መርዝ ለጊዜው ይረብሻል። በተለያየ መንገድ ልታወጣ ትችላለህ። በወተት ጠጥተህ ሐኪም ቤት ሄደህ ሆድህ ታጥቦ ይወጣል። በአይን የገባ ነገር ግን በአእምሮ ውስጥ ነው ተቀርጾ የሚቀረው እና ለማውጣትም በጣም ከባድ ነው። አእምሮ ውስጥ አብሮ የሚኖር ነገር ነው። ስነ ልቦናን የሚቀርጽ ነገር ነው። እኛ በልጅነታችን የበላናቸውን ምግቦች ላናስታውስ እንችላለን። ያየናቸውን ፊልሞች ግን አንረሳም፣ ያነበብናቸውን መጽሐፍት አንረሳም። ስነ ልቦናህን ወይ ይቀርጸዋል ወይ ይቀጭጨዋል። በተለይ ደግሞ ልጆች ስነ ልቦናቸው በሚያዩት ነገር ነው በሚሰሙት በሚያዩት ነገር ነው የሚቀረጸው። እና አሁን ደግሞ በተለይ አሁን ሲኒማ ቤት ለምሳሌ ያሉ ፊልሞች ላይ ሲኒማ ቤት ልጆች አይገቡም አይደለ? ወይም ቢገቡም ለልጆች ተብሎ የተመረጡ ስራዎችን ነው የሚያዩት። ዩቱብ እና ቲክቶክ ግን አሁን በተለይ ያው ስልኮቻችንን ለልጆቻችን የመስጠት ባህል ልማድ አለ። ስለዚህ ለልጆቻችን ቅርብ ናቸው ዩቱብ እና ቲክቶክ። ስለዚህ እዛ ላይ የሚሆኑ ኮንቴንቶች ልጆቹን የማበላሸት የመቅረጽ ወይም የማሳደግ ወይም የማቀጨጭ እድላቸው በጣም ሰፊ፣ በጣም ጥንቃቄ የሚጠይቁት እድሎም እነሱ ናቸው። ስለዚህ በጣም እኔ ሁሌም የሚጨንቀኝ እኔም የልጆች እናት ነኝ ሁሌም የሚጨንቀኝ ጉዳይ ስለሆነ ነው ስለአነሳኸው ደስ ያለኝ።
በቅርቡ የአዲስ አበባ ፖሊስ ኮሚሽን ለማህበረሰቡ ወግና ባህል ፍጹም ተጻራሪ የሆኑ ሐሰተኛና ጸያፊ ፈጠራ ታሪኮችን እያሰራጩ ህዝብን የሚያደናግሩ ዩቲዩበሮችን በቁጥጥር ስር እንደዋለ ማስታወቁ ይታወሳል። ማህበራዊ ትስስር መድረኮች ሰዎች በቀላሉ የመሰላቸውን ይዘት ቀርጸው እንዲያስተላልፉ ከፈጠሩ አማራጭ በተለዩ ለሙያዊ ስነ ምግባር የማይጠነቀቁ ይዘቶች ብዙ ተመልካች የሚያገኙ መሆናቸው ለችግሩ መባባስ ምክንያት እንደሆነም የፊልም ባለሙያው ሄኖክ አየለ ያመለክታል።
እንደ አንድ ማህበረሰብ አካል ሆኜ ሳስበው እንደዚህ አይነት ስራዎች በሚወጡ ጊዜ ጉዳቶች ይኖራቸዋል። በየቀኑ በጣም ብዙ አይነት ነገሮች ይመጣሉ ወደ ሚዲያው። ሰውም ያለምንም ማጣሪያ ይመለከታል። ራሱ እሱም አንዱ ጠንቅ ይመስለኛል ተመልካችን የመምረጥ አቅም ላይ ወይ ሁኔታ ውስጥም አይደለም እና አንድ ሬጅ የሆኑ ሰዎች ያዩታል እንዲሁ ጊዜ ለማሳለፊያ ሰዎችም ከፍተ ያዩታል እና በዛ ውስጥ በጣም በጣም ሰፊ ነው የሚሆነው ድዳሜጁ። ግን እኛም ሀገር ብቻ አይደለም ያው እንደምታውቀው በዓለም አቀፍ ደረጃ ይሄ ነገር ከባድ ፈተና ነው የሆነው። ቀድሞ ከነበረው የሚዲያ አካሄድ በተለየ መንገድ ነው የመጣው እና በጎ ጎኖች እንዳሉ ሁሉ ደግሞ በጣም ከባድ የሆኑ አሰቃቂ ትዕይንቶች የማየት ሁኔታ ውስጥም ገብተናል። እና ሰፊ ነው፣ ምንም ጥርጥር የለውም። አደገኛም ነው፣ ሰፊ ነው የሚመጣው ችግር።
የፊልም ድርሰት አዘጋጇ ቤዛይሉም ከተመልካቾች የይዘት መረጣ ጋር በተያያዘ በተነሱ ሀሳብ ትስማማለች። ሙያዊ ስነ ምግባር ለሚጻረሩና ከማህበረሰቡ እሴቶች ላፈነገጡ ይዘቶች እይታን በመፈግ ብልሽቶች እንዳይበረታቱ ማድረግ እንደሚቻል ያመለከተችው ቤዛም ሙያዊ ድጋፍ ከሚያስፈልጋቸው ጋር ደግሞ አብሮ መስራት እንደሚገባ ታስገነዝባለች።
የሀሳብ ነጻነቱን እንፈልገዋለን። ሀሳባችን ሳይገደብ የሚሰማንን ስሜት፣ የማህበረሰቡን ስሜት ማንጸባረቅ እንፈልጋለን። ነገር ግን ደግሞ እንደ ማንኛውም እንደ ሰው ደግሞ ለሰው ልጅ እንጠነቀቃለን፣ ለትውልድ እንጨነቃለን፣ ለልጆቻችን እንጨነቃለን። ስለዚህ ሁለቱን እንዴት ነው አጣምረን መሄድ የምንችለው የሚለውን ሳስብበት ምናልባት ሁለት ነገር ነው የሚታየኝ ለጊዜው። አንደኛው ምናልባት ትሬኒንግ መስጠት እንዳለብን ይሰማኛል። በተለይ ወደዚህ ወደ ኮንቴንቱ ዓለም ለገቡት ለወጣቶቹ ማለት ነው። እዚህ ቲክቶክ ላይ ዩቱብ ላይ ያጫጭ ድራማ የሚሰሩትን ልጆች ጭራሽ ዲስከሬጅ ማድረግ ወይም ማጥፋት ሳይሆን እነሱን እኛ ካለን ልምድ አንጻር እነሱን አግኝተን የሆነ እነዚህ ኃላፊነት የሚባለውን ብስለት የሚባለውን ነገር ማለት ነው አሁን ቅድም የጠቀስኩልን ነገር ወደ እነሱ ማጋባት የምንችልበት ፕላትፎርም ወይም መድረክ ቢኖር በጣም ደስ ይለኛል። ከዛ በተረፈ ደግሞ በተለይ ደግሞ ዩቱብን እና ቲክቶክን የመሳሰሉትን ፕላትፎርሞች ወይም መድረኮች መቆጣጠር የሚችለው ተመልካቹ ነው። ተመልካቹ ጥሩ ጥሩ የሚባሉትን ስራዎች በማየት እርስ በርሱ ሼር በመደራረግ በማስተዋወቅ ጥሩ የሚባሉትን ሰሪዎች ወይም ጥሩ የሚባሉትን ፊልም ሰሪዎችም ወይም ኮንቴንት ሰሪዎችን ማበረታታት ይችላል። ስንዴውን እንዳልኩ ቅድም ከእንክርዳዱ መለየት የሚችለው ተመልካቹ ነው። ስንዴው እየበዛ ሲመጣ እንክርዳዱ እያነሰ ይመጣል። ነገር ግን አሁን ሁሉንም ነው ስንዴውም እንክርዳዱም እኩል እይታ እያገኘ እንደውም እውነቱን ለመናገር እንክርዳዱ ነው የበለጠ እይታ የሚያገኘ። ጥሩ ጥሩ የሚባሉ ስራዎች ብዙ ተመልካች አላቸው። ይህ ትንሽ ውዝግብ የሚያስነሱ ከመስመር ወጣ ያሉት ነገሮች ናቸው እንደ የበለጠ ተመልካቹ እየተወደዱ ባይሆንም እየታዩ ያሉት እየተወደዱ ላይሆን ይችላል፣ ግን እየታዩ ነው ያሉት። በጣም እይታ ከፍተኛ እይታ ያላቸው ስድቦቹ እንዳልኩ መረን የወጡት ነገሮች ናቸው። ስለዚህ እነዛ ሰዎች የበለጠ እየተበረታቱ ጥንቻቸው እየፈረጠመ ገንዘባቸውም አቅማቸውም ከፍ እያለ ይመጣል። ጥሩ ጥሩ የሚሰሩት ደግሞ እይታ ስለሌላቸው የሚያስታወቅላቸው ስለሌለ የቀጨጩ ይመጡና ጭራሽ አቁመው ወደ ሌሎች ሙያዎች ወደ ሌሎች ስራዎች የመግባት ነገር አለ። ስለዚህ ተመልካቹ በተቻለ መጠን እነዛን ያበረታታ እነዚህ ደግሞ የሚቃወማቸውን ደግሞ ባለማየት ጥሩ አይደሉም ከማህበረሰብ ስቴት ይወጡ ናቸው የሚሉትን ደግሞ ባለማየት ነው መተባበር የሚችለው።
የፊልም አዘጋጁ ሄኖክ አየለ በበኩሉ በፊልም ደራሲያና ተደራሲያን መካከል ድልድይ ሆኖ ሙያውን የሚያደርጉ ብዙ አመገናኛዎችን ጨምሮ ኪናዊ ስራዎችን አነዋሪና አንጣሪ ሀያሲያን መብራከት ቢችሉ ችግሩን ለመቅረፍ ያስችላል ብሎ እንደሚያምን ይናገራል።
በእንደዚህ አይነት የኦዲዮ ቪዥዋል ስራዎች ወይንም በሌሎች የክነጥበብ ስራዎች ውስጥ አንድ የጎደለ አካል ብዬ የማስበው ሀያሲያ ነው። ሀያሲ ስንል ሚዲያንም ይጨምራል፣ የእናንተን ሚዲያ ጨምሮ በተመልካችና በደራሲ መካከል የሚፈጠሩ አለመግባባቶችን፣ መተላለፎችን መስመር ለማስያዝ ሀይ ለማለት እና ጋይድ ለማድረግ ይህ ትልቅ ቦታ ነው ብዬ አስባለሁ። እና በኢትዮጵያ ፊልም ውስጥ ደጋግመን እንደምንናገረው ሀያሲ ቦታ ላይ ማንም የለም ወይንም ኦልሞስት ማንም የለም ነው የምንለው። ይህ ነገር በመጉደሉ ምክንያት ሀሳቡን የሚያስታታ አንዳንዴ ሳንግባባ ስንቀር የሚያስታርቅ የለም እና ተመልካችና ደራሲ ወይም አምራቹ ነው ያለው፣ ደራሲና ተደራሲ ብቻ ነው ያለው። እና ሀያሲ የመጉደሉ ነገር ይመስለኛል። እና መፍትሄው የሚሻለው እንደዚህ አይነት ነገሮች ከተከሰቱ በኋላ አቅጥ ከማድረግ ይልቅ ቀድሞ መከላከል ያስፈልጋል። ሚዲያዎች ለምሳሌ በአመት ውስጥ አምስቴ ሊሆን ይችላል ወይንም በሩብ አመት አንድ ጊዜ ጠቅለል እያደረጉ የሚቃኙት ነገር ያስፈልጋል። ከዛም ባነሰ በጠበበ ጊዜ ቢሰራ ጥሩ ነበር። ግን እንደው በአመት አራት ጊዜ እንኳን የሚዲያ እንቅስቃሴዎችን በሪሰርች አስደግፎ ውይይት መፍጠር፣ አጀንዳ ማድረግ ያስፈልጋል። አለበለዚያ ልክ እንደዚህ አይነት ክስተቶች ሲከሰቱ ብቻ ነው የምንጠራራና የምንነጋገረው። ያ ደግሞ ነገሩን ከስሩ አያክመውም ብዬ አስባለሁ። እና ችግሩ አለ፣ ግን ችግሩ እንዴት ይቀረፋል የሚለው በቃ ከስር ከመሰረቱ ይህንን ነገር እየተከታተለ የሚሰራ እንዳልኩ የሀያሲው ወገን ጎሎታል ብዬ ነው ማስበው።
እንደ ዩቲዩብና ቲክቶክ ባሉ ማህበራዊ ትስስር መድረኮች እየታዩ ያሉትን የሙያዊነትና የማህበራዊ ሱስነት እጸዞችን በመግራት ረገድ መንግስት ሙያዊ ነጻነትን ታሳቢ ያደረገ ክትትል በማካሄድ ከንቱ መጠቀሚያ የሚያደርጉትን እንዲቆጣጠርም ባለሙያዎቹ ጠይቀዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
በማህበራዊ ሚዲያ የሚሰራጩ መረጃዎች ይዘትና በተለይ በማህበረሰብ ውስጥ እያደረሷቸው ያሉትን ተጽዕኖች የዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር። ከመሰነባበታችን በፊት ግን ከአስቴር አወቀ ተወዳጅ ሙዚቃዎች መካከል አንዱ የሆነውን ሰኞ ዕለት የሚለውን ሙዚቃ እንጋብዛቸው።
አስቴር አወቀ ትቀጥላለች። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዶዋችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስምመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን።